ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ፋሲሊቴት ማድረግ የምንችለውን ያህልማ እናደርጋለን ሁሉ ጊዜ። ከዛ ውጭ ግን ተቋማት አይሶሌት አድርገው ሁሉንም ሰው እነሱ ያስቀምጡ ከተባለ የማስቀመጫ ቦታም አይኖራቸው፣ ወደ ናሽናል ፕሮሰሱ ነው የሚሄደው።
የአዲስ አበባው የጥቁር አንበሳ ሆስፒታል ሜዲካል ዲሬክተር ዶክተር ዳዊት ወንድማገኝን ድምፅ ነው የሰማችሁት። በትላንትናው ዕለት በሕክምና ሲረዱ ያለፉ አንድ የቋቢ ርዕስ ዝርዝሩን ይዘናል። ዩናይትድ ስቴትስ ውስጥ የኮሮና ቫይረስን መዛመት ለመከላከል ሲባል ተደንግጎ የቆየውን የእንቅስቃሴ ገደብ በተለያዩ ግዛቶች እየተነሳ ነው። በቀውስ ወቅት የሕሙማንን ሕይወት በማዳን ሥራ የተሰማሩትን የጤና ኢንዱስትሪ ሠራተኞች ጨምሮ ለሥራ አጥነት የተዳረጉ ብዙዎች የሚመለከት ዘገባ በዜና መጽሔት ክፍለ ጊዜ ትንታኔ ከሚቀርብባቸው ውስጥ ነው። ማክሰኞ ግንቦት 17 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከስቱዲዮ ውጪ ከየቤታችን እያሰናዳን በምናቀርበው ለየት ባለው አቀራረብ ከልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪያችን ንጉሱ ታምሬ፣ ከዋና አዘጋጇ ትዝታ በላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዛሬ በኢትዮጵያ በኮሮና ቫይረስ ምክንያት የአንድ ሰው ሕይወት ማለፉ ተዘግቧል። ትናንት ሌሊት ሕይወቷ ያለፈው የ35 ዓመት ሴት እንደሆነችና በሌላ ህመም ምክንያት የጽኑ ህሙማን ክፍል የነበረች ከማረፏ ቀደም ብሎ በተደረገላት ምርመራ ለኮሮና ቫይረስ የተጋለጠች መሆኗ ታውቆላት እንደነበረ ነው ዜናው የዘገበው። በዚህም በኢትዮጵያ ከኮሮና ቫይረስ በተያያዘ ህይወታቸው ያለፈው ሰዎች ቁጥር 6 መድረሱ ነው። ይህ በዚህ እንዳለ ባለፈው የ24 ሰዓት ጊዜ 3410 ሰዎች ተመርምረው 46 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር ዕለታዊ መረጃ አመልክቷል። በአጠቃላይ የቫይረሱ ተጠቂዎች ቁጥር 701 መድረሱን ነው ሚኒስቴሩ በፌስቡክ ገጹ ያስታወቀው። ዛሬ ከተገኙት የቫይረሱ ተጠቂዎች መካከል 29ኙ ወንዶች፣ 17ቱ ሴቶች ሲሆኑ እድሜያቸው ከ12 እስከ 79 የእድሜ ክልል ውስጥ ያሉ መሆናቸው ተገልጿል። በተጨማሪም ከመካከላቸው 34ቱ የውጭ ሀገር ጉዞ ታሪክ ያላቸው፣ 4 ሰዎች ከቫይረሱ ተጠቂ ጋር የታወቀ ንክኪ የነበራቸውና ሌሎች 8 ደግሞ የውጭ ሀገር ጉዞ ታሪክም ይሁን ንክኪ ያልነበራቸው እንደሆኑ የጤና ሚኒስቴሩ ዕለታዊ ማብራሪያ ጠቁሟል። የኮቪድ-19 ወረርሽኝ ስርጭት አሳሳቢ የሆነ መምጣቱን ከግምት ያስገባ የጥንቃቄ እርምጃ ተጠናክሮ መቀጠል ያለበት መሆኑን የጤና ሚኒስቴር የኮሚኒኬሽንስ ዲሬክተር ዶክተር ተገኔ ረጋሳ ለቪኦኤ ገልጸዋል። የቫይረሱ ስርጭት በጎላበት አንድ የአዲስ አበባ አካባቢ የእንቅስቃሴ ገደብ መጣሉንና በሌሎችም አካባቢዎች ተመሳሳይ እርምጃ ሊወሰድ እንደሚችል ዶክተር ተገኔ ለቪኦኤ በሰጡት ቃል አሳስበዋል። ዝርዝሩን የያዘውን ዘገባ በመጽሔት ክፍለ ጊዜ እናቀርባለን። የማዳጋስካር ሁለተኛዋ ትልቋ ከተማ ቶማሲና ውስጥ የኮሮና ቫይረስ ተጠቂዎች ቁጥር እያሻቀበ በመምጣቱ የሀገሪቱ መንግስት ስርጭቱን ለመቆጣጠር ወታደሮችና ሐኪሞች ወደ ከተማዋ እየላከ መሆኑን አስታውቋል። ማዳጋስካር ካለፈው ሳምንት ሐሙስ ወዲህ የቫይረሱ ተጠቂዎች ቁጥር በ122 መጨመሩን ይፋ አድርጋለች። ሀገሪቱ ከ100 የሚበልጡ ወታደሮችን ወደ ከተማዋ ያዘመተችው ጸጥታ እንዲያስከብሩና ነዋሪው የአፍና አፍንጫ መሸፈኛ የመጠቀምና አካላዊ ርቀቱን የመጠበቅ ግዴታውን ማክበሩን ለማረጋገጥ መሆኑን አስታውቃለች። የሀገሪቱ የኮቪድ-19 ኮሮና ቫይረስ ይሁን በሌላ በሽታ ሐኪሞች የማጣራት ስራ ይሰራሉ ሲሉ ተናግረዋል። ቶማሲና ከተማ ጎዳናዎች ላይ አስከሬኖች አይተናል፣ በምን ምክንያት የሞቱ መሆናቸውን ግን አናውቅም ሲሉ አንዳንድ የአይን እማኞች መናገራቸውን የፈረንሳይ የዜና ወኪል ዘግቦ ነበር። የማዳጋስካር ኮሙኒኬሽንስ ሚኒስትር ላላቲና ራኮራዛፊ ሀገራችን ጎዳናዎች ላይ አንድም አስከሬን አልታየም ሲሉ አስተባብለዋል። ተጨማሪ ኃይል ወደ ቶማሲና የላክነው የኮቪድ-19 ስርጭት በመጨመሩ ምክንያት ነው ብለዋል። ማዳጋስካር እስካሁን በቫይረሱ የተጠቁ ዜጎቿ ቁጥር 527 መድረሱንና 2 ሰዎች ህይወታቸው ማለፉን አስታውቃለች። ቦትስዋና በድንበሮቿ ላይ በመታካሂደው ጥብቅ የኮቪድ-19 ምርመራ የተነሳ የከባድ መኪና አሽከርካሪዎች እንግልት እየደረሰብን ነው ብለው በማማረር ላይ ናቸው። ቦትስዋና እስካሁን ያገኘቻቸው የተረጋገጡ የቫይረሱ ተያዦች ቁጥር 35 ሲሆን በበሽታው የሞተው አንድ ሰው ብቻ መሆኑን ነው ያስታወቀችው። ይሁን እንጂ ቫይረሱ ከሌላ ሀገር ይገባብናል በሚል ስጋት የድንበር ኬላዎች ላይ ምርመራ ከጀመረች ሰንብታለች። የከባድ መኪና አሽከርካሪዎች ግን ተመርምረን ለማለፍ እስከ 5 ቀን ድረስ ሊወስድብን ይችላል። የመኪናዎቹ ሰልፍ 10 ኪሎ ሜትር የሚደርስ ርዝማኔ ያለው ከመሆኑም ባሻገር የመታጠቢያ አገልግሎት የለም፣ የያዝነው ስንቅም እያለቀ እየተቸገርን ነው ሲሉ ተናግረዋል። የኮቪድ-19 ግብረ ኃይሉም ችግር እንዳለ ተገንዝበናል፣ እርምጃዎች ደረጃ በደረጃ ይወሰዳሉ ሲል መልስ ሰጥቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ አፍሪካ ምርጫ ነክ ዜና ስናልፍ በቡሩንዲ በተካሄደው ፕሬዝደንታዊ ምርጫ እስካሁን ይፋ በተደረገው ውጤት የገዢው ፓርቲ እጩ በከፍተኛ የድምጽ ብልጫ ማሸነፋቸው እየተነገረ ነው። ተቃዋሚ ፓርቲዎች በበኩላቸው የምርጫው ውጤት ተጭበርብሯል በማለት አቤቱታ እያሰሙ ናቸው። ጽዮን ግርማ ዝርዝሩን የያዘ ዘገባ ታቀርባለች።
ገለልተኛ የምርጫ ኮሚሽን ወይም በምህጻረ ቃል CENI በመባል የሚታወቀው የብሩንዲ የምርጫ ኮሚሽን የአገሪቱ ገዢ ፓርቲ እጩ የሆኑት ኤቨሪስት ኢንዳይሺሚዬ 69% የሚሆን የመራጭ ድምጽ አግኝተው ፕሬዝዳንታዊ ምርጫውን ማሸነፋቸውን ይፋ አድርጓል። በምርጫው ተፎካካሪ ሆነው የቀረቡት CNL በመባል የሚታወቀው የዋናው ተቃዋሚ ፓርቲ እጩ አጋቶን ሩዋሳን ደግሞ 24% ድምጽ ብቻ በማግኘታቸው ምርጫውን ተሸንፈዋል ብሏል ኮሚሽኑ። በሌላ በኩል ብሔራዊ ፓርቲ ከሆነው ኢፕሮና እጩ ሆነው የቀረቡትና አሁን በስልጣን ላይ የሚገኙት የአገሪቱ ተቀዳሚ ምክትል ፕሬዝዳንት ጋስቶን ሲንዴሞ ደግሞ 2% ድምጽ ብቻ በማግኘት በምርጫው ውጤት የኋለኛው መስመር ላይ ተቀምጠዋል። ቆጠራው የተጭበረበረ መሆኑን በመግለጽ ውጤቱ ይፋ እንደተደረገ ተቃውሞ ያቀረበው የሲኤንኤል ተቃዋሚ ፓርቲ ቃል አቀባይ ቴራንስ ማኒራን ቦና ለአሜሪካ ድምጽ የመካከለኛው አፍሪካ ቋንቋ አገልግሎት ሲናገሩ ፓርቲያቸው እጩ አድርጎ የመረጣቸው አጋቶን ሩዋሳን ምርጫውን ማሸነፋቸውን የሚጠቁም የራሳቸው የቁጥር መረጃ እንዳላቸው ተናግረዋል። በብሩንዲ የምርጫ ኮሚሽን የተነገረው ውጤት የህዝቡን ፍላጎት የሚያንጸባርቅ እንዳልሆነ የተለያዩ ሀቅን መሰረት ያደረጉ መረጃዎች አሉን፣ በመራጮች የተሰጡት ድምጾች እንደገና እንዲቆጠሩ አግባብነት ያለው መንገድ ተከትለን እንጠይቃለን ብለዋል ቃል አቀባዩ። የብሩንዲ ፕሬዝዳንታዊ ምርጫን ማሸነፋቸው ከተነገረው ኤቨሪስት ኢንዳይሺሚዬ በኩል ተቃዋሚዎች እያነሱት ስላለው ቅሬታ የተሰማ ምላሽ የለም። በሌላ በኩል ግን የአገሪቱ ተቀዳሚ ምክትል ፕሬዝዳንት ጋስቶን ሲንዴሞ ከአሜሪካ ድምጽ ጋር በነበራቸው ቃለ ምልልስ ለአሸናፊው እንኳን ደስ አሎት መልእክት አስተላልፈዋል። አያይዘውም የምርጫውን ውጤት ያሸነፉት ኤቨሪስት ኢንዳይሺሚዬ የሁሉም ብሩንዲያውያን መሪ እንዲሆኑ እንጠይቃለን ብለዋል። ገዢው ፓርቲ ከፕሬዝዳንታዊው ምርጫ በተጨማሪ 72 ተቃዋሚው ሲኤንኤል 27 እንዲሁም ብሔራዊ ፓርቲ ኢፕሮና ደግሞ 1 የፓርላማ መቀመጫዎችን አግኝተዋል። የመጨረሻው ውጤት ይፋ ይደረጋል ተብሎ የሚጠበቀው በመጪው ማክሰኞ ሲሆን በምርጫው ውጤት ላይ ተቃውሞ ያለው የትኛውን ፓርቲ ተቃውሞውን ለማቅረብ 10 ቀናት አለው ተብሏል። በምርጫው ውጤት ማሸነፋቸው የተነገረው የገዢው ፓርቲ አባል ኤቨሪስት ኢንዳይሺሚዬ አገሪቱን ለ15 ዓመታት ያስተዳደሯትን ፕሬዝዳንት ንኩሩንዚዛን ይተካሉ ተብሏል።
ዩናይትድ ስቴትስ ከብራዚል በሚገቡ ተጓዦች ላይ ከዛሬ ማክሰኞ ጀምራ ተግባራዊ የሚሆን አዲስ የጉዞ እገዳ አጽንታለች። የኮሮና ቫይረስን መዛመት ለማስቆም የተያዙትን ጥረቶች ለማጠናከር ተብሎ የተወሰደው ይህ አዲስ የጉዞ ገደብ ዋይት ሃውስ ካቀደለት ቀን በሁለት ቀን ቀደም ብሎ እንዲጸና ተደርጓል። እርምጃው ከሐሙስ ወደ ዛሬ የተዛወረበት ምክንያት ባለስልጣናቱ አላብራሩም። አዲሱ የጉዞ ገደብ የሚመለከታቸው ወደ ዩናይትድ ስቴትስ ከመጓዛቸው ከ14 ቀናት በፊት ብራዚል የነበሩ የውጭ ሀገር ተወላጆችን መሆኑን ባለስልጣናቱ ገልጸዋል። በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ መሰረት ብራዚል በኮሮና ቫይረስ ተያዦች ቁጥር ዩናይትድ ስቴትስን በሁለተኝነት እየተከተለች ነው። ትናንትና ብራዚል ውስጥ በቫይረሱ ሳቢያ 807 ሰዎች መሞታቸውን የሀገሪቱ የጤና ሚኒስቴር አስታውቋል። ዩናይትድ ስቴትስ ውስጥ በትናንትናው ዕለት በበሽታው ህይወታቸው ያለፈው 620 ሰዎች ናቸው። አዲሱ የጉዞ እገዳ ብራዚል የነበሩ ሰዎች እየገቡ ተጨማሪ የቫይረሱ ምንጭ እንዳይሆኑብን ለመከላከል ይረዳል ሲል ዋይት ሃውስ አስታውቋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ቻይና፣ ኢራን፣ ብሪታንያ፣ አየርላንድ እና ሸንገን ቀጠና ተብሎ የሚታወቀው ማህበር 26 የአውሮፓ ሀገሮች ላይ ተመሳሳይ የጉዞ እገዳ አጽንተዋል። የብራዚሉ ፕሬዝደንት የየር ቦልሶናሮ በሀገራቸው የኮሮና ቫይረስ ስርጭት ያለበትን አስከፊ ደረጃ እውነትነት ሲያጣጥሉ ከርመዋል። የንግድ ቤቶች እንዲከፈቱ የአካላዊ ርቀት መመሪያዎችንም ውድቅ ሲያደርጉ ነው የቆዩት። ኮሮና ቫይረስን ይሄ እኮ የሆነ ኢንፍሉዌንዛ ነው፣ ከሱ ይልቅ ሰው የሚገለው የተንኮታኮተ ኢኮኖሚ ነው ሲሉም ተደምጠዋል። ስለ ወረርሽኙ የሚጨነቁ የሀገራቸውን ዜጎች እብዶች ሲሉም ዘልፈዋል። ይህ በዚህ እንዳለ የዓለም የጤና ድርጅት ለኮሮና ቫይረስ ፍቱን መድኃኒቶች ለማግኘት በሚያካሂዳቸው ሙከራዎች ሃይድሮክሲ ክሎሪኪን የተባለውን መድኃኒት ጥቅም ላይ ማዋሉን እንደሚያቋርጥ ትናንትና የድርጅቱ ዋና ዲሬክተር አስታውቀዋል። መድኃኒቱ ጉዳት የማያስከትል መሆኑ በባለሙያዎች እስኪገመገም መሆኑንም አክለው አስታውቀዋል። መድኃኒቱን አስመልክቶ በላንሴት የሕክምና መጽሔት ላይ ባለፈው ሳምንት ጥናት ያቀረቡ ባለሙያዎች መድኃኒቱ በተሰጣቸው የኮሮና ቫይረስ ህሙማን ዘንድ ከፍ ያለ የሞት አሃዝ መመዝገቡን መናገራቸውን የWHO ዋና ዲሬክተር ዶክተር ቴድሮስ አድሃኖም ጠቅሰዋል። መድኃኒቱ የሰውነት መከላከያ መቃወስ ህመሞችና ለወባ በሽታ ህመምተኞች ጥቅም ላይ ሲውል በአጠቃላዩ አደጋ የማያስከትል መሆኑ ተቀባይነት ያለው ነው ሲሉ ዶክተር ቴዎድሮስ አስምረውበታል። የዓለም የጤና ድርጅቱ የአጣዳፊ ሁኔታዎች ኃላፊ ዶክተር ማይክል ራያን በበኩላቸው መድኃኒቱ በWHO ሙከራዎች ያስከተለው ችግር እስካሁን እንደሌለ ጠቅሰዋል። እንዲቋረጥ የተደረገው ለጥንቃቄ ነው ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሃይድሮክሲክሎሪኪን ለኮሮና ቫይረስ ፍቱን መድኃኒት ነው ሲሉ መቆየታቸውንና በኋላም ቫይረሱ ያልተገኘባቸው ቢሆንም ራሴም እየወሰድኩት ነው ማለታቸው የሚዘነጋ አይደለም። ከቤጂንግ በተሰጠ ምክረ ሐሳብ መሰረት የቀረበው አዲሱ የጸጥታ ህግ የግዛታችንን መሰረታዊ ነጻነት የሚገድብ አይደለም ሲሉ የሆንግ ኮንግ አስተዳዳሪ ካሪ ላም ተናገሩ። ባለፈው ሳምንት በተካሄደው የቻይና ብሔራዊ ኮንግረስ ጉባኤ ላይ የቀረበው ህግ ለብሔራዊ ጸጥታ ጠንቅ የሆኑ ጥቅስ የመገንጠል የክህደትና የአሸባሪነት አድራጎቶችን ይከለክላል፣ የሚፈጽሙትንም ይቀጣል የተባለ ነው። ህጉ የቻይና የጸጥታ አካላት ሆንግ ኮንግ ውስጥ ቅርንጫፍ ቢሮ እንዲከፍቱም የሚፈቅድ ነው። ህጉን የንግዱ ማህበረሰብ ቡድኖችና ምዕራባውያን ሀገሮች በስፋት አውግዘውታል። ህጉ ግዛቲቱን እንግሊዝ ለቻይና ካስረከበች በኋላ ግዛቲቱ የተያዘላትን አንድ ሀገር ሁለት ስርዓት የተባለውን መተዳደሪያ አቋም በተለይም የሆንግ ኮንግ ምክር ቤትን አልፎ የቀረበ በመሆኑ ከነጭራሹ የሚደመስሰው መሆኑን በመግለጽ ነው የተቃወሙት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ግንቦት 17 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው በኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ትላንት አመሻሹ ላይ በጥቁር አንበሳ ሆስፒታል በኮቪድ-19 ሳቢያ ህይወታቸው እንዳለፈ የሚነገርላቸውን ታማሚ ሲያክሙ የነበሩ በርካታ የጤና ባለሙያዎች የመገለል አገልግሎት እየጠየቁ መሆናቸው ተዘገበ። በሆስፒታሉ ቅጥር ግቢ ውስጥ ራሳቸውን አግልለው እንደሚገኙ የሚናገሩት እነኚህ ባለሙያዎች በቂ ምላሽ እንዳላገኙም ገልጠዋል። የጥቁር አንበሳ ሆስፒታል ሜዲካል ዲሬክተር በበኩላቸው
ቤተሰቦች አሉኝ ከዚህ ሲሄድ ያለግላዜ ነው ኳቶ ፔሸንቶች ስንት ሊሆኑ ይችላሉ። በቤቴ በቃ በስጋት ነው የሚሄደው። ሄጄ ልጄን ማቀፍና መሳም በጣም እየተሳቀኩ ነው ማቅፈው ምንም ምለው።
የጥቁር አንበሳ ሆስፒታል ሜዲካል ዳይሬክተር ዶክተር ዳዊት ወንድማገኝ በበኩላቸው በኮቪድ-19 ምክንያት በአንድ ወይንም በሌላ ሆስፒታል ሊፈጠሩ የሚችሉ ከባድ ችግሮች እንዳሉ ያስገነዝባሉ። ይሁንና በመላው የሀገሪቱ የሕክምና አገልግሎት ስርዓት በዚህ ረገድ ሀገሪቱ ካላት የሰውና የቁሳቁስ ሀብት አኳያ ያለውን ሁኔታ ማጤን ያስፈልጋል ይላሉ። በጥቁር አንበሳ ሆስፒታል ውስጥ የተከሰተውን ችግር ያላስተባበሉት ዶክተር ዳዊት ችግሩን ለመፍታት እየተደረገ ነው ያሉትን ጥረት ገልጸዋል። የማግለል አገልግሎት ለመስጠት ምቹ ሁኔታ ለመፍጠር የተደረገውን ጥረት በማስረዳት
ፋሲሊቴት ማድረግ የምንችለው ነው ያሉማ እናደርጋለን ሁሉ ጊዜ። ከዛ ውጭ ግን ተቋማት አይሶሌት አድርገው ሁሉንም ሰው እነሱ ያስቀምጡ ከተባለ የማስቀመጫ ቦታም አይኖራቸው፣ ወደ ናሽናል ፕሮሰሱ ነው የሚሄደው።
ታዲያ የእናንተ ዛሬ ባጋጠማችሁ ሁኔታ አድርጋችኋል ይሄንን?
አዎ፣ እኛውን እኮ ማለት ሌሊቱን ሙሉ ሳንተኛ ያደር ነው ማኛ ነው ሳንተኛ ያደር ነው። አልጋ 28 ሰው ነበር አይሶሌት መደረግ ያለበት። የተገኘው ሆቴል 11 ሰው ነው። 11 ሰዎች እንደሄዱ ለማድረግ ምን ለማድረግ ስንሱማ ፋሲሊቲ እናደርግ እሱ ስራችን ነው።
የሆስፒታሉ ዲሬክተር አክለውም የሀገሪቱ ሕክምና አገልግሎት ስርዓት የገባበትን አስቸጋሪ ሁኔታ በትክክል በመገንዘብና ተባብሮ ችግሩን ለመፍታት በሚደረግ ጥረት ላይ ማተኮር አለብን ይላሉ።
በኮቪድ በማያክሙ ሆስፒታሎች ያሉ ጤና ባለሙያዎች ያላቸው ተጋላጭነት ኮቪድ ከሚታከምበት የባሰ የሚሆንበት አጋጣሚ ሊፈጠር ይችላል። አሁን ሄልዝ ሲስተሙን በጣም የሚያሰጋውም ይሄ ነው። በእኔ ግምት የጤና ስርዓቱን ያሰጋዋል። ለምን መሰሎት የሚያሰጋው? አሁን አንድ አይሲዩ ውስጥ አሁን እኛ ኢንቴንሲቭ ኬር ዩኒት ውስጥ ነው አንድ ፖዘቲቭ የተገኘ። እዛ ውስጥ የሚሰሩ 60-70 ሰራተኞች ሊኖሩ ይችላሉ። አንድ ሰው ሲገኝ እነዚህ 60-70 ሰራተኞችን ማስመርመርና ውጤታቸው እስኪታወቅ አይሶሌት ማድረግ ያስፈልጋል። ሌሎች ጽኑ ህሙማን ሕክምና የሚያስፈልጋቸው ሰዎች እዛው መታከም ያለባቸው ደግሞ አለ። እነዚህ 60-70 ሰው በአንዴ ከሲስተሙ ስናወጣ በጣም ከፍተኛ የሆነ ውጥረት ይፈጥርበታል። ስርዓቱ ላይ ከፍተኛ የሆነ ውጥረት ይፈጥርበታል። ከድንገተኛ አሁን ለምሳሌ ድንገተኛ 70-80 ሰው ይሰራል። አንድ ሰው ሲገኝ ያ ሁሉ ሰው አይሶሌት ተደርጎ ይወጣል እና በጣም በአጭር ጊዜ ሆስፒታሎች ውስጥ የሚሰራ ሰው ለማግኘት ይቸግረናል ማለት ነው። ይሄ አሁን ትልቁ ራስ ምታታችን ለኛ ይሄ ነው። እንዴት አድርገን ነው ቋሚ ስራ? ምክንያቱም ቋሚ ስራው ነው መቀጠል ያለበት። በቋሚ ስራው ምክንያት የሚጎዱ የሚሞቱ ብዙ ወገኖቻችን ስላሉ አሁን ቋሚ ስራውን ለማስቀጠል ሆስፒታሎች ውስጥ የታመመ ሰው በሚገኝበት ጊዜ ጤና ባለሙያዎች በብዛት መመርመር ስላለባቸውና ራሳቸውን አይሶሌት ማድረግ ስላለባቸው እንዴት ነው ስራው የሚቀጥለው? ጤና ባለሙያዎች ውስጥ እንዴት ነው ፕሮቴክት የምናደርገው የሚለው በጣም አሳሳቢ። አሁን በዚህ ፐርስፔክቲቭ ሲያዩት እኔ አሁን ሪስፖንስብል ነኝ ለዚህ ልበል። ለምሳሌ ይሄ አይሶሌሽኑ ቦታ ማዘጋጀቱ ምናምን ከዚህኛው ጋር አብረን ስናስቀምጠው የትኛው ነው ቅድሚያ? ምንድን ነው የሚሆነው? ለምሳሌ እኔን የሚያሳስበኝ ሁሉም ሰራተኛ ደንግጦ የዛ ሰዓት ባይሰራ ሕክምና ላይ ያሉት ሌሎች ሰዎች ምን ይሆናሉ? ስለዚህ ዞሮ ዞሮ ወዴት ነው የሚወስደን? ሁላችንም ተባብረን የጤና ባለሙያዎች ሙሉ በሙሉ ፕሮቴክት የሚደረጉበት ጥበቃ የሚደረግበት መንገድ ምንድን ነው የሚለው ነው።
የመገለል አገልግሎት እንዲሰጣቸው የጠይቁት የሕክምና ባለሙያዎችም ይህንን የሳቱት አይመስሉም። ይሁንና የግል ተጋላጭነትን ለመከላከል የሚያስችሉ ቁሳቁሶችን ለባለሙያዎቹ ለማሟላት የሚደረገው ጥረት በቂ እንዳልሆነ ገልጻሉ። ለቪኦኤ ሀሳባቸውን ካጋሩት መካከል አንድ ወጣት ሐኪም ስሙን ለመግለጽ አልወደደም።
ፕሮፐር ፕሮቴክሽን ለእኛ ተሰጥቶን እንድንሰ እንዲሰራ ነው የምፈልገው እዚህ ውስጥ ያለው ማለት ነው። ከዛ ውጪ ደግሞ ፐርማነንት የሆነ ሶሉሽን ያስፈልገዋል። አሁን ያለው ነገር ሀፕን አደረገ አይቀርም፣ አሁንም አይደለም ወደፊትም አይቀርም፣ ኤክስፖዝድ መሆንም አይቀር ነው። ሁሉም ሰው
መጋለጡ አይቀርም። ማንም ባለሙያ
ፕሮፌሽናል ሆኖ ኤክስፖዝድ ማይሆን ሰው ይኖራል ብለንም አንጠብቅም። ግን ሬቱና ፍጥነቱን መቀነስ እንችላለን። በዚህ ሰዓት ብዙ ሰው ሉዝ ከማድረግ ቀስ እያለ ኢንፌክሽን ሬቱን ቀንሰን ፕሪዘርቭ የምናደርግበት መንገዶች መፈጠር አለባቸው።
ዶክተር ጓዴ ተዋበም በበኩሉ ይህን አስተያየት ሰጥቷል።
ትክክል ነው፣ ከባድ ነው። ብዙ ነን፣ በተለይ ሬዚደንቶቹ አብዛኞቹ ኮንታክት ነበረን። ከባድ ነው፣ ይከብዳል፣ እናውቃለን። ይህን ግን ምንም ማድረግ አይቻልም። ኮንታክት ስላለን አሁንም እዛ አካባቢ ገብቶ መስራት እንደገና በሽታውን ከማባባስ አንጻር የሚከብድ ነው የሚመስለኝ እና አሁን የተጋለጡ ሐኪሞች ኳራንታይን ወይም አይዞሌት መሆን ካለባቸው አይዞሌቱ ነው። ሌሎቹም ደግሞ እነዚህ ኮንታክት የሌላቸው ደግሞ በቂ የሆነ ፒፒ ወይም ፐርሰናል ፕሮቴክቲቭ ኢኩመንቶች እንዲሟሉላቸው ፌስ ማስክ፣ ጎግሎችም፣ ግላ ምናም የሚባሉ ነገሮች ግብአቶቹ በቶሎ እንዲስተካከሉላቸው ነው መጠይቀው።
ጉዳዩ በቀጥታ የሚመለከተውን የኢትዮጵያ የህብረተሰብ ጤና ምርምር ተቋም ለማነጋገር እና በችግሩ ስፋትና መፍትሄውን በተመለከተ አስተያየት ለማግኘት በጽሁፍ መልእክትም ሆነ በስልክ ለማነጋገር ቪኦኤ ያደረገው ተደጋጋሚ ጥረት ምላሽ አላገኘም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። ተከታዩም እዚያው አዲስ አበባ ያቆየናል። የኮቪድ-19 ወረርሽኝ አሳሳቢ የሆነ በመምጣቱ የችግሩን አስከፊነት ከግምት ያስገባ የጥንቃቄ እርምጃ ተጠናክሮ እንዲቀጥል የጤና ሚኒስቴር አሳሰበ። የጸረ ኮቪድ-19 እንቅስቃሴ በትኩረት ተጠናክሮ ሊቀጥል ይገባል ያሉት የሚኒስትሩ የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳ ናቸው። ለአሜሪካ ድምፅ ሲያስረዱ የቫይረሱ መዛመት በጎላበት አንድ የአዲስ አበባ አካባቢ ለእንቅስቃሴ ገደብ መጣሉንና በሌሎች አካባቢዎችም ተመሳሳይ እርምጃዎች ሊወሰድ እንደሚችልም አመልክተዋል። የጤና ሚኒስትሩን የኮሚኒኬሽን ዲሬክተር ያነጋገረችው ፀሐይ ዳምጠው ተከታዩን ልካለች።
እስካሁን በኢትዮጵያ ከተገኙት በኮሮና ቫይረስ የተያዙ ሰዎች በቁጥር እጅግ የሚበዙት በአዲስ አበባ ከተማ የሚገኙ ናቸው። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የሚስተዋለው ይኸው የኮቪድ-19 ወረርሽኝ ስርጭት በቁጥርና በፍጥነት አዝማሚያው እጅግ አሳሳቢ መሆኑን የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ አብራርቷል።
የአዲስ አበባ ጉዳይ ላይ ተግባራዊ የሆኑ እርምጃዎችን የመውሰድ ከአዲስ አበባ ከተማ መስተዳደር አዲስ አበባ ጤና ቢሮና እስከ ክፍለ ከተማ እስከ ወረዳም ድረስ ባሉ መዋቅሮች አሁን የደረሰበት ሁኔታ የኮሮና ቫይረስ መስፋፋቱ በጣም እጅግ አሳሳቢ በሆነበት ደረጃ ላይ የደረሰ ስለሆነ በዛ መሰረት የተሰሩ ያሉ ስራዎች አሉ። እንግዲህ ለዚህ እንደ ዋና ችግር የለየ ነው ዘናጋትና ቸለተኝነት ነው። በተለይም ደግሞ በንክኪ የሌላቸው ሰዎች መብዛት፣ የጉዞ ሁኔታ የሌላቸው ሰዎች በዚህ ቫይረስ የመያዙ ቁጥር የተጨመሩ ጋር ተያይዞ በጣም እያሳሰበን ስለሆነ የሚመለከተው አካል በሙሉ ላይ ከቁጥጥራችን ውጭ ሳይወጣ አሁኑኑ ስራ ካልተሰራ አላስፈላጊ ዋጋ ሊያስከፍለን ይችላል።
የኮቪድ-19 ወረርሽኝ ስርጭት በአዲስ አበባ ከተማ ብቻ የሚወሰን ሳይሆን ከመዲናዋ በርቀትና በቅርበት በሚገኙ አካባቢዎች ጭምር አሳሳቢ በመሆኑ ሕብረተሰቡ የጥንቃቄ እርምጃዎችን ሳይዘናጋ ተግባራዊ ማድረግ እንዳለበት ተናግረዋል። ዶክተር ተገኔም
የአዲስ አበባ ነዋሪ አዲስ አበባ ውጭ ያለው ነዋሪ ይመለከተዋል የሚል እምነት አለን። እኛ በጤና ሌሎችን ወደዚህ ሲገቡ የራሳቸውን ማህበራዊ፣ ኢኮኖሚያዊ ጉዳዮች ሲከውኑ ማድረግ ያለባቸውን ጥንቃቄዎች ማድረግ ያስፈልጋል። ምክንያቱም ይሄ በሽታ አንድ ቦታ ስለተከሰተ ሌላ ቦታ ነገ አይከሰትም ማለት አይቻልም። እዚህ በአጭር ጊዜ ነው ይህን ሁሉ ዓለም ያዳረሰው እና እያንዳንዱ ሰው ይመለከተዋል። ከአሁኑኑ ርብርብ ያስፈልጋል እና አዲስ አበባ ላይ እኛ እንደ ጤና ሚኒስቴር ከሚመለከታቸው ጋር ሆነን ይህንን ቦታ የመለየት አንደኛው ስራ ተሰርተዋል። በተለይም ደግሞ አዲስ ከተማ ክፍለ ከተማና ልደታ ክፍለ ከተማ ላይ በጣም የሰፋበት ሁኔታ ነው ያለው። ሰው በዚህ ላይ ምን መስራት አለብን፣ ምን አይነት ስትራቴጂ መከተል አለብን የሚል ስራዎችን ጨርሰን ወደ ተግባር ተገብተዋል። በዛ መሰረት ስራዎችን አጠናክረን እንቀጥላለን። ነገር ግን ዋናው መረሳት የሌለበት ምንድነው፣ ህብረተሰቡ በጣም ንቁ መሆን መቻል አለበት።
መላ ህብረተሰብ የወረርሽኙን ስርጭት አሳሳቢነት በመገንዘብ እጅን በየጊዜው መታጠብ፣ አካላዊ ርቀትን ጠብቆ በመንቀሳቀስና የፊት ማክስ በመጠቀም ወረርሽኙን እንዲከላከልም አሳስበዋል። ለበሽታው የበለጠ አጋላጭ ናቸው ተብሎ የተለዩት የትራንስፖርት ስርዓቱንና የገበያ ቦታዎች አሰራር በመመሪያ የተደገፈ ማስተካከያ እንደሚደረግባቸውም አመልክቷል።
አስፈላጊ እርምጃዎችን መውሰድ በጣም ተገቢ ነው። የሰው ህይወትን ለማትረፍ እስከሆነ ድረስ በአስቸኳይ ጊዜ አዋጅ የተከለከሉ ነገሮች የተወጡ መመሪያዎችን ተግባራዊ ማድረግ ያስፈልጋል። ክቡር የሆነውን የሰው ህይወትን ለማትረፍ እስከሆነ ድረስ እያንዳንዱ የሚመለከተው አካል ስራውን ሊሰራ ይገባዋል፣ ግዴታውንም ሊወጣ ይገባዋል። እኛም የራሳችንን ግዴታ መወጣት አለብን። ህብረተሰባችንን ማስተማር፣ ህብረተሰባችንን ጤና ማገልገል የዕለት ስራችን አድርገን ይዘነዋል። ዘናጋቱና ቸልተኝነቱ ጉዳይ ግን በጣም እያሳሰበን ስለሆነ እሱ ላይ ህዝቡም ሊደግፈን ሊተባበርና መልእክቶቻችንን ሊሰማ ተግባራዊ እርምጃዎችን መውሰድ በጣም አስፈላጊ ስለሆነ በተለይ አዲስ አበባ ላይ የሚያስተኛ አይደለም ያለው ሁኔታ በጣም አሳሳቢ ነው።
በተለይ ድንበር ተሻጋሪ አሽከርካሪዎችን በተመለከተ የመመርመሪያ ቦታና መሳሪያዎች ተሟልቶ ስራ ላይ መሆናቸውን ጠቁሟል። በራሳቸው በአሽከርካሪዎች በኩል ግን መዘናጋትና ችለተኝነት
ከድንበር ተሻጋሪ ከባድ መኪና ሹፌሮች ናቸው። በጣም ጥንቃቄ ያስፈልጋል። ይህ አካባቢ ላይ ማለት ነው። አንደኛ ራሳቸው አሽከርካሪዎቹ በራሳቸው ላይ ለውጥ ማምጣት ስራ ሲንቀሳቀሱ ማድረግ የሚገባቸውን ጥንቃቄዎች በሙሉ ማድረግ አለባቸው። ጥንቃቄ መውሰድ መቻል አለባቸው። ቸልተኝነት ይታያል። አንዳንዱ ጋር መደበቅ ሁኔታዎች ራስን ይመታያል። ይህ ትክክል አይደለም። ለእኛ ለራስ ለቤተሰብ ብሎም ደግሞ ለሀገር ነው እና ጥንቃቄዎችን ማድረግ
በአንዳንድ የማህበረሰቡ ክፍሎች ዘንድም ይህ ከግንዛቤ ማነስ የመጣ አሽከርካሪዎችን ማግለል ይታያል ያሉት ዶክተር ተገኔ ከማግለል መቆጠብና ተገቢውን ጥንቃቄ ብቻ ማድረግ እንደሚያስፈልግም አስረድቷል። በሌላ በኩል የኮሮና ቫይረስ ስርጭትን ለመከላከል የሚሰራው የሚኒስትሮች ኮሚቴ ሀገራዊ ሁኔታውን በተመለከተ ትኩረት ሊሰጣቸው በሚገቡና መጠናከር ባለባቸው ጉዳዮች ላይ መምከሩን የሰላም ሚኒስትር ሙፍሪያት ካሚል አስታውቋል። እስካሁን በቫይረሱ ከተያዙት ዜጎች መካከል 70% የአዲስ አበባ ነዋሪ መሆናቸውን የጠቀሱት ወይዘሮ ሙፍሪያት አዲስ ከተማ፣ ልደታና አራዳ ክፍለ ከተሞች በከተማይቷ የከፋ የኮሮና ቫይረስ ስርጭት ያለባቸው መሆኑን በኮሚቴው መለየቱንም ጠቁሟል። እነዚህ ክፍለ ከተሞች በባህሪያቸው ሰፋ ያለ እንቅስቃሴ የምታይባቸው በመሆኑ ጠንከር ያለ እርምጃ መውሰድ እንደምጠይቅም ታምኖበታል ብለዋል ሚኒስትሯ። በመሆኑም ህብረተሰቡ ከመሸበርና ስጋት ወጥቶ የተሟላ እንቅስቃሴ ሊያደርግ ይገባል። ህግ የማስከበር ስራው ግን ከማስተማር በተለየ ተጠያቂነት ያዘለ እንደሆነም ተደንግጓል ብለዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
በ20 ሚሊዮን ብር ወጪ በትግራይ ክልል ሽረ እንደ ስላሴ ከተማ በቀዳማዊ እመቤት ወይዘሮ ዝናሽ ታያቸው የገንዘብ ድጋፍ ሊገነባ የመሰረተ ድንጋይ የተቀመጠለት የሁለተኛ ደረጃ ትምህርት ቤት የግንባታ ሂደት አነጋጋሪ ሆኗል ይለናል ሙልጌታ ጽባህ ከመቀሌ ባደረሰን ዘገባው። እንደ ሽረ እንደ ስላሴ ሁሉ በተመሳሳይ የገንዘብ ድጋፍ በተለያዩ አገሪቱ አካባቢዎች የተወጠኑ የሁለተኛ ደረጃ ትምህርት ቤቶች የግንባታ ስራዎች ተጠናቀው ተማሪዎች መቀበል መጀመራቸውን የቀዳማዊት እመቤት ዝናሽ ታያቸው ጽፈት ቤት ምንጮች ለአሜሪካ ድምጽ አስታውቀዋል። የሽረውም ትኩረት እንዲሰጠው የሚጠይቅ ደብዳቤ ለትግራይ ክልላዊ መንግስት ተጽፎ እንደነበርም ተመልክቷል። የከተማው አስተዳደር በበኩሉ የባከነ ገንዘብ የለም፣ የትምህርት ቤቱ ግንባታም እየተካሄደ ነው ይላል። የግንባታው ሂደትም በ8 ወራት ውስጥ እንደሚጠናቀቅ ይናገራል። ሙልጌታ አጽብሃ ዝርዝሩን ይዟል።
በቀዳማዊት እመቤት ወይዘሮ ዝናሽ ታያቸው በተለያዩ የሀገሪቱ አካባቢዎች ከሚገነቡ ሁለተኛ ደረጃ ትምህርት ቤቶች አንዱ በሽረ እንዳስላሴ ከተማ በ20 ሚሊዮን ብር የሚሰራ ትምህርት ቤት ባለፈው ዓመት ጥር ወር ነበር የመሰረት ድንጋይ የተቀመጠው። ግንባታው በ1 ዓመት ውስጥ እንደሚጠናቀቅ በጊዜው ተገልጾ ነበር። በዚህ ሳምንት በሽረ እንዳስላሴ ከተማ አቅራቢያ በምትገኝ ማይሃንሰ ከተማ ሰልፍ መካሄዱን ተከትሎ የትምህርት ቤቱ ግንባታ በተለይ በማህበራዊ ሚዲያና ሌሎች መገናኛ ብዙሃንም መነጋገሪያ ሆኗል። የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነቢይ ስሑል ሚካኤል በማህበራዊ ትስስር ገጻቸው ትናንት ሲጽፉ ስለ ጉዳዩ ህዝብ እየጠየቀ ነው ያሉት አቶ ነቢዩ ባጀቱ ለክልሉ መንግስት ገቢ ተደርጓል፣ ነገር ግን እስካሁን ቀዳማዊት እመቤቷ ካኖሩት የመሰረት ድንጋይ ሌላ ምንም ነገር ሳይሰራለትና ባጀቱም የት እንደገባ ሳይታወቅ ቀርቷል ሲሉ ክስ አቅርቧል። በጉዳዩ ላይ የሽረ እንዳስላሴ ከተማ ከንቲባ አቶ ዝናቡ ደስታ የግንባታው መዘግየታም ነው ለገበሬዎች የሚሰጥ የመሬት ካሳ ጉዳይ ነው ያዘገየው ብለዋል። መጀመሪያ የመሰረት ድንጋይ በተቀመጠበት ቦታ ለአርሶ አደሮች መከፈል ያለበት ካሳ ከተገመተውና ከአቅም በላይ በመሆኑ እሱን በመተው በአካባቢው አቅራቢያ ሌላ ቦታ ተፈልጎ ካሳ በመስጠት ባለፈው 3 ወራት የትምህርት ቤቱ ግንባታ ተጀምሯል በማለት ተናግሯል። ግንባታው እስካሁን ያልተካሄደው ገንዘቡ ስለባከነ ነው ተብሎ ለተነሳው ክስ ይህ ወንጀል ነው፣ ገንዘቡ በባንክ ነው ያለው፣ ግንባታው ከተጀመረ በኋላ ደግሞ ብሩ ስራ ላይ እየዋለ ነው ብለዋል ምክትል ከንቲባው። የቀዳማዊት እመቤት ዝናሽ ታያቸው ጽፈት ቤት ምንጮች ለአሜሪካ ድምጽ እንዳስረዱት ትምህርት ቤቱ እንዲገነባ ከትግራይ ክልል ጋር የመግባቢያ ሰነድ የተፈረመው መስከረም 22 2011 ነበር። መስከረም 24 2011 ደግሞ ለትምህርት ቤቱ ግንባታ የሚሆን 20 ሚሊዮን ብር ለትግራይ ክልል ፕላንና ፋይናንስ ቢሮ ገቢ አድርገናል ብለዋል። በተመሳሳይ ሰዓት ገንዘቡ የተለቀቀላቸው የጎንደር ሎዛ ማርያም፣ የምዕራብ ጉጂ፣ የደሴ ጦሳ ፈላናና የደብረ ዘይት ትምህርት ቤቶች ግንባታ ተጠናቆ ተማሪዎች መቀበል መጀመራቸው ነው ያመለከቱት። የሽረን በተመለከተ ግን በተለይ ከአንድ አመት ወዲህ የግንባታው ደረጃ የሚገልጽ ሪፖርት እንኳን መጥቶ እንደማያውቅ አስረድቷል። እነሱ እንደሚሉት በዚህ ምክንያት ጥር 4 2012 ለትግራይ ክልላዊ መንግስት ደብዳቤ ጽፏል። የትምህርት ቤቱ ግንባታ ትኩረት የተሰጠው እንደማይመስልና ይህ የሚቀጥል ከሆነ ደግሞ ፕሮጀክቱ ኦዲት ተደርጎ ገንዘቡ ተመላሽ እንዲሆን የሚጠይቅ ደብዳቤ ነው። የዚህ ደብዳቤ ሐሳብም ክልሉ ትምህርት ቤቱን ካልገነባው ያንኑ ገንዘብ ተጠቅመን እዛው ሽረንዳ ስላሴ ላይ እኛ እንገነባዋለን የሚል እንደሆነም ነው ምንጮቹ ያስረዱት። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። ወደ ናይሮቢ ወስደናል። በኬንያው ዳዳብ የስደተኞች መጠለያ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር 6 ደረሰ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኬንያ ቢሮ ቃል አቀባይ ድርጅታቸው የቫይረሱን መስፋፋት የቫይረሱን መዛመት ለመቆጣጠር ከኬንያ መንግስት ጋር እየሰራ መሆኑን ለአሜሪካ ድምጽ ገልጠዋል። ሰሜን ምስራቅ ኬንያ ማንዴራ ግዛት ውስጥ ባለው ዳዳብ የስደተኞች ሰፈር ውስጥ ተጠልለው የሚገኙ ስደተኞች ግን ኑሮ እንደከበደባቸው ይናገራሉ። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል።
ዳዳብ ሰፈር ውስጥ ለኮሮና ቫይረስ የተጋለጡትን ከአገሪቱ የጤና ሚኒስቴር ሰራተኞች ጋር በመሆን ድርጅታቸው ወደ ለይቶ ማቆያ ያስገባቸው መሆኑን የመንግስታቱ ድርጅት ከፍተኛ ኮሚሽነር UNHCR የኬንያ ቢሮ ቃል አቀባይ ዩጂን ባይን ለአሜሪካ ድምጽ ተናግረዋል።
I would not stay in the camp because I don't want any stigma coming as like a refugee, so that's why I keep saying individuals.
በስደተኞች ላይ ተጽዕኖ ስለሚያሳድር ሰዎችም ወደ ለይቶ ማቆያ እንዲገቡ ስለተደረገ በመጠለያ ሰፈር ውስጥ ብዬ መግለጽ አልፈልግም። እስካሁን ባለኝ መረጃ የስድስቱም ጤና በጥሩ ሁኔታ ላይ ነው። መንግስት ባስቀመጠው መንገድም ካሁን በኋላ ወደ ሰፈሩ የሚገባ ማንም ሰው ለ14 ቀናት በለይቶ ማቆያ እንዲቆይ ይደረጋል ይላሉ ቃል አቀባይዋ።
Whoever coming outside of Dadaab refugee camp, they have to be in the quarantine for 14 days.
UNHCR-ን ጨምሮ ዳዳብ ውስጥ የሚንቀሳቀሱ የሰብአዊ አገልግሎት ድርጅቶች ጉዳዩን በቅርበት ለሚከታተለው ኬንያ መንግስት ድጋፍ በማድረግ ላይ መሆናቸውንም ዩጂን አክለው ተናግረዋል። ዳዳብ ውስጥ የሚኖሩ ኢትዮጵያውያን ግን ቫይረሱ መጠለያ ውስጥ መከሰቱ እንዳሳሰባቸው ይናገራሉ። አስቴር ዋቆ ላለፉት 9 አመታት ዳዳብ ሰፈር ውስጥ ቆይታለች።
በጣም ከባድ ነው ማለት አሁን እኔ ትንሽ ቢዝነስ ናት የነበረችኝ አሁን ግን ከዚህ በሽታ ጋር በተያያዘ አስቸጋሪ ነው። አንደኛ ነገር ያው እቃ አቅራቦት ላይ ራሱ እቃ እንደ ልብ አናገኝም። የሚገኘው እቃ ላይ ራሱ ደግሞ በጣም የዋጋ ጭማሪ ነው ያለው። መንገድ በመዘጋቱ የተነሳ የተወሰኑት ነገሮች እንደውም አይገኙም ሁሉ ይባላል እና በሚገኙት ላይ ራሱ ደግሞ የዋጋ ጭማሪ አለ። በዚህ መልኩ ዋናና ትልቁ ችግር ነው ማለት ነው። ሁለተኛው ችግር ደግሞ ሰዎች ራሱ ያው ከቤት እንዳትወጡ ስለተባሉ ገበያ ራሱ የለም፣ ወደ አንተ የሚመጣ ሰው የለም። የሚመጡትም ራሱ ደግሞ ያው ስራ የላቸውም እንደ ድሮ ብዙዎቹ። አሁን በተለይ በስደተኛ ካምፕ ውስጥ ማንም ተሯሩጠው ከሚሻለው የቀን ነገር ሰርተው ልብስ አጥበው ውሃ ቀድተው ኤጀንሲዎች ውስጥም ደግሞ የሚሰሩት እዛ ሰርተው ነበር በፊት ገንዘብ የሚያገኙት እና ወደ እኛ የሚመጡት። አሁን ያ ሁሉ ባለመኖሩ ገንዘብም የለም፣ የሚመጣም ገንዘብ የለውም። የሚመጣብህም ቤት ስቲያቶም የሚለው ነገር ስላለ ወደ አንተ አይመጡም። በዛ ላይ ወደ ገበያም ሄደን ደግሞ እኛ እዛ ሄጄ ማን ምን እንደሆነ አይታወቅም፣ ከሚይዘው ገንዘብ ከምገናኛቸው ሰዎች እና አሁን ልጆቼ ላይ ቤተሰቤ ላይ ይሄን ችግር ከማመጣ እዚሁ ብቸገር ይሻለኛል ብዬ ፈርቼ ነው የቀረሁት። በጣም ከባድ እና ለስደተኛ እጅግ በጣም አስጊ ነው።
የቫይረሱን ስርጭት ለመቆጣጠር በሚል በካምፑ ነዋሪዎች ላይ የተጣለው የእንቅስቃሴ እገዳ የብዙ ስደተኞችን ሕይወት አመሳቅለዋል ትላለች አስቴር። በመንደሩ ውስጥ ስደተኞች ያሉት በጣም ተጠቃቅቶ በመሆኑ ሁኔታው እንደሚያሰጋትም ትናገራለች።
በእውነት ከማስፈራትም እውነታውን ልንገርህ እና በልጅ አእምሮ ላይ የሚፈጥረው ነገር እየነገርኩት ያለውት ነገር ወደ ውጭ እንዳይወጣ ማለት አንዱ ህፃን ገና የአራት ዓመት ህፃን ነው። መክረው ሲጀመር ይቆለፍበታል። የተወሰነ ሰዓት ላይ ነው የማስወጣው እና ፈራለሁኝ። በጣም ነው የምፈራው። ከፍርሃቴ የተነሳ ልጆቼንም ራሱ በቃ ትልልቆቹንም ያው ራሳቸውን የሚያውቁ ስለሆኑ እቤት ገብቷል አይወጡም። እቤት መግባታቸው በራሱ እንግዲህ ታውቀዋለህ፣ ወጣት ላይ 24 ሰዓት ቤት የመቀመጥ ነገር ምን ያህል ተጽዕኖ እንደሚፈጥር እና በቃ በጣም ነው የማዝነው። ሁሌ እነሱን አይቼ በጣም ነው የማዝነው። ግን ለዓለም የመጣ ቁጣ ስለሆነ ምን ታደርገዋለች።
በደዳብ መጠለያ ውስጥ የሚገኙ ሌሎች ስደተኞችም ሰብአዊ መብት አገልግሎት ድርጅቶቹ እየሰጡ ያለው ድጋፍ በቂ አይደለም ይላሉ። የኮሮና ቫይረስ ሰፈር ውስጥ መገኘት የስደተኞቹን ህይወት የተናገሩ በደዳብ የስደተኞች ማህበረሰብ ተወካይ ለቪኦኤ ተናግረዋል። በደዳብ ለኮሮና ቫይረስ ተጋልጠው ተገኙ ስለተባሉ ሰዎች ሲያብራሩ መጀመሪያ ከሶማሊያ ወደ ኬንያ ባቋረጡ 2 ሰዎች ላይ መገኘቱንና አንደኛው ቤተሰብ ያለው በመሆኑ የቤተሰብ አባላት የሆኑ 3 ሰዎችም ቫይረሱ እንዳሉባቸው መረጋገጡን ገልጸዋል። 6ኛ ደግሞ ወደ ዋና ከተማይቱ ናይሮቢ ሄደው የነበረ የሰፈሩ ተጠላይ መሆኑን አመልክተዋል።
ሱዳን ኢሳኒ ዱኩባ ካና ሪስፖንስ ጎቹ ሃል ጅሪኝ ኢሳኒ ጉዶ ሚዳ ቀፋ።
ስደተኞች ስለ ኑሮ ብዙ ፍራቻዎች አሏቸው። ሰፈር ውስጥ የተጠለለው ሰው ብዙ ነው። ስለዚህ አለመነካካት ወይንም መራራቅ አስቸጋሪ ነው። በዛ ላይ በቂ ሕክምና የለም። ስደተኞች በየቀኑ ሰርተው የሚያገኙበት ብዙ ቦታ ስለተዘጋ የምግብ እጥረት ይገጥመናል የሚል ስጋትም አላቸው። ሁኔታው ለስደተኞች አስፈሪ ነው ይላሉ የማህበረሰብ ተወካዩ። ሰሜን ምዕራብ ኬንያ በሚገኘው ሌላው መጠለያ ካኩም ቫይረሱ በመጠለያ ውስጥ ባይገኝም ስጋት እንዳላቸው ይናገራሉ። ካኩማ ውስጥ ላለፉት 10 ዓመታት ተጠልሎ የሚገኘው ስሙን መግለጽ ያልፈለገ ኢትዮጵያዊ ስደተኛ ሁኔታውን እንዲህ ያብራራል።
በአሁኑ ሰዓት በካኩማ ያለው ሁኔታ በጣም ጉዳት ላይ ነው ያለው። በእንቅስቃሴዎች ላወጡ መግባት ላይ ወጡ ለመውጣት ራሱ በጣም እንቅስቃሴዎችን በጣም እየፈራ ነው እንደሰጠ። በዛ ላይ ማስክ እንደፈለግኩ አይገኝም። ሰውም ጥንቃቄ የለውም። ብዙም ውስጥ ለውስጥ ነው የሚዘዋወረው።
በሁለቱም የስደተኞች መጠለያ ውስጥ የምግብ ድጋፍ የሚያቀርበው የዓለም አቀፍ የምግብ ፕሮግራም ለ2 ወር ይሆናል ብሎ የሰጣቸው ቀለብ በቂ አለመሆኑን ይናገራሉ ስደተኞች። የአፍና የአፍንጫ መሸፈኛ ማስክ እጥረትም እንዳሉባቸው ገልጸዋል። ስደተኞች ላቀረቡት አቤቱታ የዩኤንኤችሲአር ኬንያ ቢሮ ቃል አቀባይ ሚስ ዊጅምባየን ተጠይቀው ዩኤንኤችሲአር የበጀት አቅርቦት ችግር ስላለበት የሚያቀርበው የሚችለውን ነው ብለዋል። ስለ አፍና አፍንጫ መሸፈኛ ሲናገሩ ደዳብ ውስጥ ማስኮችን የሚሰሩ ሰዎች እያቀረቡ እንደሆነ ተናግረዋል። ዩኤንኤችሲአር በመላው ዓለም ያሉ ስደተኞችን በኮቪድ-19 ወረርሽኝ ውስጥ ለመርዳት የ745 ሚሊዮን ዶላር ድጋፍ ጠይቆ እስካሁን ከለጋሾች ያገኘው ግን 31 ከመቶውን ብቻ እንደሆነ ገልጸዋል። ለአሜሪካ ድምፅ ገልሙ ዳዊት።
ገልሞ ዳዊትን ለዘገባው አመሰግናለሁ። ክብራትና ክብራት አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ሳምንታዊው ንግድና ምጣኔ ሀብት ነው። የዛሬውን የንግድና ምጣኔ ሀብት ፕሮግራም ያሰናዳልን በቅርቡ የተቀላቀለን አዲሱ ባልደረባችን ደረጀ ደስታ ነው። ደረጀ ኢትዮጵያም ሆነ ወዲህ ወደ ዩናይትድ ስቴትስ ከመጣ በኋላም ለረጅም ዓመታት በጋዜጠኝነት ሙያ የሰራ ትጉህ ጋዜጠኛ ነው። ዛሬ ኮቪድ-19 የከሰተውን ሁኔታ ተከትሎ የምንሰራው ከቤታችን በመሆኑ ለቀረበ ትውውቅ ባያመችም በወጉ የምንቀበልበት የተሻለ አጋጣሚ ይኖረናል። ለአሁኑ ደረጀ እንኳን ደህና መጣ። ወደ ዝግጅቱ ልውሰዳችሁ። ዩናይትድ ስቴትስ የአፍሪካ ሀገሮች የኮሮና ቫይረስን መዛመት ለመከላከል የሚያደርጉትን ጥረት ለማገዝ በብዙ ሚሊዮን ዶላር የሚገመት እርዳታ ለግሳለች። ከነኚህም ውስጥ ከሰላም አስከባሪው ጦር ግምጃ ቤቶቿ ወደ አፍሪካ ያዘረቻቸው የመስክ ሆስፒታሎች፣ አምቡላንሶች፣ የመተንፈሻ መሳሪያዎች፣ የአፍና አፍንጫ መሸፈኛ ጭንብሎችና ባለሙያዎች ሳይቀሩ ይገኙበታል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር የፖለቲካና ወታደራዊ ጉዳዮች ኃላፊ ክላርክ ኩፐርን ያነጋገረችው የአሜሪካ ድምፅ ዘጋቢ አኒታ ፖል ከደቡብ አፍሪካ ጆሃንስበርግ ባጠናቀረችው በዚህ ዘገባ የዩናይትድ ስቴትስ ሰላም አስከባሪ ጦር ክፍሎች የአፍሪካ ሀገሮች የኮሮና ቫይረስን ወረርሽኝ የሚፋለሙበትን አቅም ለማጎልበት የሚጠቀሙበትን የተለየ ስልትና አሰራር እመልከት ታደርጋለች። ደረጀ ደስታ እንደሚከተለው አቀናብሮታል።
ዓለምን እያስጨነቀ ያለው ኮሮና ቫይረስ አፍሪካንም በብርቱ መጎብኘቱ እንደማይቀር ኤክስፐርቶች ተንብየዋል። አፍሪካም ለዚሁ ፍልሚያ እየታጠቀች ነው። የአሜሪካ መንግስትም አፍሪካን ለመታደግ አፋጣኝ እርዳታዎችን የሚሰጥበትን ልዩ መንገድና መላ እያፈላለገ ነው። ከነዚያ ውስጥ አንዱ የሰላም አስከባሪ ጦርና አቅምን አቅርቦት መጠቀምና በተለይም እንደ መስክ ሆስፒታሎችና ቫይረሱን ለመዋጋት የሚረዱ የሕክምና መሳሪያዎች ማቅረብ ይገኙበታል። የአፍሪካ ጉዳዮች ጽህፈት ቤት ረዳትና የፖለቲካና ወታደራዊ ጉዳዮች ኃላፊ ክላርክ ኩፐር ስለዚህ ጥረት ሲያስረዱ እንደዚህ ይላሉ።
There's medical equipment that has been applied as well as training delivered to partners like Ghana.
እንደ ጋና፣ ሩዋንዳ፣ ሴኔጋልና ዩጋንዳን ለመሳሰሉ አጋሮቻችን ስልጠና እየተሰጠ ነው። ጥቅም ላይ የዋሉ የህክምና መሳሪያዎች አሉ። በርግጥ እስካሁን እንዳየነው ሁኔታዎች የከፉ እንደሆነ ለነገሩ አሁንም እንደዚያው እየሆኑ ይመስላል። በተለይም ከኮቪድ-19 ወረርሽኝ ጋር በተያያዘ ማለቴ ነው። ስለዚህ እኛ ይህን ድጋፍና አቅም ማሳደግ እንፈልጋለን። በዚያ ላይ ደግሞ ጋና፣ ሩዋንዳ፣ ሴኔጋልና ዩጋንዳን ለመሳሰሉ እውነተኛ ወዳጆቻችን በችግራቸው ጊዜ ከጎናቸው የምንቆም መሆናችንን ማስታወስ እንወዳለን። በመላው ዓለምም እንዲህ ያሉ ሰብአዊ ቀውሶች ሲፈጠሩ ከማንም በፊት ፈጥነን የምንደርስ መሆናችንም ያኮራናል።
አሜሪካም ከሰላም አስከባሪ ወታደራዊ ግምጃ ቤቶቿ ውስጥ የሚገኙትን የህክምና መሳሪያዎች ለእንዲህ አይነቱ ችግሮች ስታውል ይህ የመጀመሪያዋ አለመሆኑን ኩፐር ተናግረዋል። እንደ አውሮፓ አቆጣጠር በ2014 በምዕራብ አፍሪካ ተከስቶ የነበረውን ኢቦላ ወረርሽኝ ለመመከት ተመሳሳይ ድጋፍ መስጠቱን አንስተው እንደሚከተለው አብራርተዋል።
If one looks back at the 2014 Ebola crisis. That is where the Department of State and the Department of Defense
በ2014 ዓመተ ምህረት በነበረው የኢቦላ ወረርሽኝ ጊዜ ያስተዋለ ሰው እንደሚረዳው ያን ጊዜም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና የመከላከያ ሚኒስቴር ያደረጉት ተመሳሳይ ነው። ችግሩን ከሁኔታዎች ጋር በማገናዘብ የመስክ ሆስፒታሎችን፣ አምቡላንሶችን፣ የህክምና መሳሪያዎችን እንዲሁም የተለያዩ ስልጠናዎችን በችግሩ ለተጠቁ አካባቢዎች እንዲደርሱና አገልግሎት እንዲሰጡ አድርገናል። እንዲያውም ለዛሬው 2020 ልምድ የሆነን ያን ጊዜ ሰራነው ነው። ዛሬም ከስድስት ዓመት በኋላ ወደ ኋላ ተመልሰን ቀደም ሲል ለዚሁ ሲባል ለመስካ አገልግሎት ያዘጋጀናቸው ካሉ እነሱን ለመጠቀም ካልሆነም በዚያው መንገድ አዳዲስ የሚያስፈልጋቸው አካባቢዎች ላይ አዘጋጅተን የምንጠቀምበትን መንገድ ለማየት ይችላል። ስለዚህ የአሁኑ ስራችንን ለመስራት ያለፈው ልምዳችን ተቀመናል።
ከዚህም በተጨማሪ የዩናይትድ ስቴትስ መንግስት ቫይረሱን ለመከላከል 270 ሚሊዮን ዶላር የሚገመት የትብብር እርዳታ ሰጥታለች። ከዚህ ውስጥ 30 ሚሊዮን የሚሆነው ለናይጄሪያ፣ 26 ሚሊዮን የሚሆነው ለኮንጎ ዲሞክራቲክ ሪፐብሊክ፣ ከ23 ሚሊዮን ዶላር በላይ ደግሞ ለኢትዮጵያ፣ እንዲሁም ወደ 22 ሚሊዮን ዶላር የሚጠጋ ደግሞ ለደቡብ ሱዳን ለግሳለች። ቫይረሱ ይበልጥ ለተስፋፋባቸው እንደ ደቡብ አፍሪካም ደግሞ አሜሪካ በቅርቡ 1000 የመተንፈሻ መሳሪያዎች ወይም ቬንትሌተሮችና ለጤና ባለሙያዎች የሚሆኑ ወደ 730 ሺህ የሚጠጉ የአፍና አፍንጫ መሸፈኛ ጭንብሎችን ለግሳለች። በመጨረሻም ለክለርክ አንድ ጥያቄ ተነስተውላቸው አሜሪካ የሰላም አስከባሪዎቿን ጭምር ድጋፍ ከማቀናጀቱ ጋር ይህን ሁሉ እርዳታ የምታደርገው በአፍሪካ የተፈጠረ የሰላም ችግር አለ የሚል ነበር። እንዴታ ከሚታሰበው በላይ እንጂ በማለት ብቻ የመለሱት ክላርክ የሚከተለውን አክለዋል።
It is not in the normal space of security cooperation work. However, it is part of a broader long-term investment in each other. And so
አካባቢው መደበኛ የጸጥታና የደህንነት ትብብር ስራዎች ያለ ስጋት የሚሰሩበት አይደለም። ቢሆንም ሁለት ወገኖች የረጅም ጊዜ የጋራ ጥቅማቸውን ተመልክተው አብረው የሚሰሩበት ነው። እኛ አቅማቸውን ለማሳደግ ስንሰራ ሀገሮቹ የራሳቸውን የውስጥ ደህንነትና ሉዓላዊነት የሚያስከብሩበትን ብቻ እንዲያከናውኑ አይደለም፣ ከኛም ደህንነት ጋር የተሳሰረ እንዲሆንና ለሁላችንም የረጅም ጊዜ አቅምና ድጋፍ እንዲሆነን ነው። ለምሳሌ እንደ ሽብርና ቫይረስ የመሳሰሉትን ብናይ ድንበር የሚወስናቸው አይደሉም። አህጉርም ሆነ የአካባቢ የፖለቲካ ቀጠና አያውቁም። ቫይረስ ሁሉንም ያጠቃል፣ ማንንም አይምርም። ስለዚህ የምናደርገው ለራሳችንም ለሁላችንምም ነው። አቅም መገንባት ብቻ ሳይሆን በችግር ጊዜ እርስ በርስም የምንረዳዳበትም ነው።
ክላርክ ማብራሪያቸውን ሲቋጩ የወቅት በአፍሪካም ሆነ በዓለም እጅግ አስቸጋሪ ጊዜ ነው ካልተባለ ምን ሊባል ይችላል ብለዋል። እሳቸው እንዳሉትና ኤክስፐርቶችም እንደተነበዩት የኮሮና ቫይረስ ዘመን እንደተባለው አስቸጋሪ ጊዜን ያመጣ ይመስላል። እንደ አፍሪካና በአፍሪካ ላሉት አገሮች ደግሞ ችግሩን ማነባበሩ አይቀርም። ለአሜሪካ ድምጽ ሬዲዮ ደረጀ ደስታ ነኝ ከፌርፋክስ ቨርጂኒያ።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ሐኪሞን ይጠይቁ። ቀልባችንን በሙሉ የተቆጣጠረውና ለሚሆነው ሁሉ ምክንያት የሆነው ዓለም አቀፍ ወረርሽኝ ኮቪድ-19 የሰዎችን የዕለት ተዕለት አኗኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ፣ ስራና ኑሮ ላይ ያሳረፈው ብርቱ ጫና አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ፣ በንግድ ስራ የተሰማሩ አለያም በሌሎች የግል ስራ ድርጅቶች ህልውና ላይ ያሳደረው ተጽዕኖ ምን ይደርስብኝ ይሆን? የቤተሰቤስ ዋስትና ምንድነው? ለሚሉት አንዳንዴም ክፉኛ ከመጠበብ አልፈው ለጭንቀትና ለተለያዩ ለአእምሮ ሁከት እስከ መዳረግ ሊደርሱ ይችላሉ። የወረርሽኙ የከፋ ጉዳት ገና ባልበረታባቸው አገሮች ጭምር ለመሆኑ ኮቪድ-19ና እርሱን ተከትለው የሚደርሱ ሌሎች ጣጣዎች ምን ያመጡብን ይሆን የሚሉት ድምጾች ጎልተው ይሰማሉ። እነኚህንና ሌሎች ማለቂያ የሌላቸው የሚመስሉ ስጋቶችና ጥያቄዎች ከሚፈትሹና ከሚመዝኑ ሁለት ታዋቂ አእምሮ ሕክምና ባለሙያዎች ጋር የተጀመረ ቃለ ምልልስ ነው ለምሽቱ ይዘን የቀረብ ነው። የጣቢያችን ደንበኞች ፕሮፌሰር መስፍን አርአያ ከአዲስ አበባ፣ ፕሮፌሰር ዮናስ እንዳለገዳ ደግሞ ከዚህ ከዩናይት ስቴትስ ናቸው። ከባህሩ ወዲህና ወዲያ ማዶ የሚታዩትን የአንድ ፈተና ሁለት ገጽታዎች የሚመረምሩበትን ወግ በቀደመ ዝግጅታችን እልባት ካደረግንበት እንደረደራለን።
ገና ብዙ ያልታወቀ ሁኔታ ወይም ጠባይ ያለው የህመም አይነት እንደመሆኑ የወደፊቱን ጨምሮ ይልቁንም ደግሞ እንዳስረዳችሁት የአእምሮ ጤናን የሚመለከተው አሁን ባሉትና ሊሆኑ በሚችሉት ውስጥ ነው እየተመለከትን ያለ ነው። ገና አልተወጣንም የዚህን ፈተና። በኢትዮጵያ ገና እንዳዲስ ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ ያለው ያልታወቀም ብዙ ሰው በተጎዱበት እዚህ እንኳን የሚቀጥለው ጎዳና አልታወቀም። ብዙ ያልተመለሱ ጥያቄዎች አሉ። በበሽታው የሚሆን በሰዎች ህይወት ላይ የትኛውን ምርጫ እናደርጋለን? ቤት ተከቶ ሙሉ በሙሉ ተዘግቶ መኖር አይቻልም። የኑሮ ጉዳይ ወደ ውጪ ይላል። ሌላ አማራጭ አልተገኘም። ክትባት ወራት ይፈጃል። ከዚህ ሲወጣስ ምን ይሆናል የሚለው ጥያቄ እንዲሁ እያነጋገረ ነው እና ሁለታችሁም በጥልቀት እንድትመረምሩ ወደምፈልገው ወደ ሌላ ትልቅ ርዕስ ከመሄዳችን በፊት የምትፈነጥቁት ሀሳብ ካለ ፕሮፌሰር መስፍን እርስዎ መጀመር ይችላሉ።
እንግዲህ እኛ በዚህኛው የዓለም ክፍል የምንገኝ ሰዎች ችግራችን አበሳችን ብዙ ነው። ወደ ኢትዮጵያችን ብንመጣ ብዙ የሚፈትኑን ነገሮች አሉ። የነበሩ በሽታዎች አሉ፣ ተላላፊዎች ያልሆኑ። በተለይ ብዙ የሚያሳስበን አሁን መጀመሪያ ላይ ፕሮፌሰር ዮናስ እንዳነሳው የክትባቱን ምሳሌ እንዳመጣው የመደበኛ የጤና ስርዓቱ መፋለስ ሊኖር ይችላል። ለምሳሌ አዲስ አበባን እንኳን ብንወስድ ብዙ ሆስፒታሎች፣ ትምህርት ቤቶችን ጨምሮ ሊመጣ ለሚችለው ከቫይረሱ ጋር ለሚኖሩ ሰዎች ማቆያና መመርመሪያ ማከሚያ ማገገሚያ በሚል ብዙ ሆስፒታሎች ወይም የጤና ተቋማት ብዙውን አልጋዎቻቸውን እና ክፍሎቻቸውን ለዚሁ አዘጋጅተው በተጠንቀቅ ቆመው እየተጠባበቁ ነው። መጠባበቃቸው ጥሩ ነው። ነገር ግን ቀደም ብዬ እንዳልኩት እኛ በቂ የሆነ ተላላፊ በሽታዎች አሉ። በእንቅርት ላይ ጆሮ ደግፍን እንዲባል በቂ የሆኑ ደግሞ ተላላፊ ያልሆኑ በሽታዎችም እኛ ሀገር እየሰፉ ነው የመጡት። ካንሰር በከፍተኛ ሁኔታ በመታየት ላይ ነው። የደም ግፊት፣ የስኳር የመሳሰሉት ነገሮች ድሮ የለሙ ሀገሮች ችግር እንዲባሉት እኛ ገና ከድህነት ሳንወጣ እነሱም እየተደረቡብን ያሉት። ስለዚህ እነኝንና የመሳሰሉትን ሕክምናዎችን ያዛባብናል። ከዚህ በላይ ደግሞ ሰዎች ወደ ሆስፒታል ብንሄድ ለቫይረሱ የበለጠ እንጋለጣለን። እውነትም ነው። አንድ ወይም ሁለት ከሞቱት ውስጥ ለሕክምና ወደ ሆስፒታል እየተመላለሱ የነበሩት ሰዎች ባገኙት ንክኪ ነው ለህልፈት የተዳረጉትና እነኚህ ነገሮች ሰዎችን ከህክምና ቦታዎች የማራቅም ነገር አለ። እነኚህ ያነሱን ይመስል ደግሞ እንደገና የበረሃን በጣም የሚባል አካባቢያችን እያተራመሰው ነው ያለው። ዝናብ ሲዘንብልን ብቅ የምትለው አንሳር ሁሉ ዛፉን ሳይቀር የሚቀረጥፍ ነው። ይሄ ሌላው ችግራችን ነው። ይሄ ችግራችን ደግሞ አነሰሳነት ደግሞ ሌላው የውስጣችን የፖለቲካው የመሳሰሉ ምርጫ የመሳሰሉት ነገሮች በሙሉ ግንባራችን ላይ ያሉና ለእንደኛ አይነት ሀገር ችግሮቻችን በጣም ውስብስብ ከምን ጊዜውም በላይ አንድ ሆነን ጠንክረን የምንወጣበት ጊዜ ነው። ስለዚህ ይህንን ቫይረስ ማሸነፍ አለብን ከተባለ መጀመሪያ እውነታውን ማወቅ አለብን ብዬ አስባለሁ። ምክንያቱም ለኤችአይቪ እንደምታውቁት ቫክሲን ያው 40 ዓመት ሙሉ ገና እንጃ ምን እንደደረሰን አላውቅም። እናንተ ናችሁ ከኔ በተሻለ የምታውቁት። እንኳን ኤችአይቪ ልናጠፋ ቀርቶ ትክክለኛውን ቫክሲን እንኳን እስካሁን አላገኘንም። ስለዚህ እነኚህ ነገሮች ባሉበት ሁኔታ ጠናክረን የሀገራችን ጸጥታና ሰላም እንዲረጋጋ ካላደረግንና በአካባቢያችን ያለውን ጂኦፖለቲካል ነገር እንዲስተካከል ካላደረግን ከቫይረሱ የበለጠ ከቫይረሱ በኋላ የሚመጣ ኢኮኖሚና ሌላም የሚያናጉን ነገሮች የበለጠ ይጎዱናል ብዬ አስባለሁ። ይሄ ትልቅ ርዕስ ነው እንደተባለው። አሁንም ደጋግመን የምንለው ህብረተሰባችን የምንሰጠው ትምህርት ከህብረተሰቡ ጋር ሊሄድ የሚችል የእናንተን እንዳለ ብንገለብጥ በጭራሽ የሚሆን ነገር አይደለም። ስለዚህ ከእኛ ጋራ ሊሄዱ የሚችሉ መፍትሄዎች ምንድን ናቸው የሚለውን ከእናንተ ጋር ያሉ ወገኖቻችን እኛ ጋር ካሉ እና ባህላዊው የችግር አፈታት ዘዴ ከሚሰጠው መፍትሄ ጋር አብሮ በማጠናከር ችግሮችን መቅረፍ ይቻላል ብዬ አስባለሁ።
መልካም ፕሮፌሰር መስፍን፣ ባህልን፣ የኑሮ ዘይቤን፣ አኗኗርን የሚመለከተው የስነሰብ ጥናት ባለሙያዎች በመሰረቱ ባህል ውስጥ አገር ውስጥ ያሉ ስራዎችም መኖራቸውን እነሱን ከዛሬ ሁኔታ ጋር ማዛመድ ትኩረት ሊሰጠው የሚገባ መሆኑን ጠቅሰዋል። የሚያወያዩ ምናልባትም ለሀገር የሚሆኑ ለሁኔታዎች የሚያመቹ ዘዴዎችን መጠንሰሱ ምርጫ የሌለው ይመስላል። ፕሮፌሰር ዮናስ ወደ ትልቁ ርዕስ ከመሄዴ በፊት
እዚህ ባለንበት በዩናይት ስቴትስም ሆነ በተቀረው ዓለም ኢትዮጵያውያን በያሉበት ሌሎችንም ማህበረሰቦች ጨምሮ እንዲህ ፈታኝ የሆነ ሁኔታ ለመጋፈጥ የሚደረገው ጥረት ነባራዊ ሁኔታና ምናልባትም በሂደት የሚጠብቁ ፈተናዎችን ሰዎች ራሳቸውን ማዘጋጀት ከሚጠበቅባቸው ወይንም የተሻለ ነው እስከሚባለው ድረስ ምን ይሆን በተጨባጭ ሰዎች ማድረግ ያለባቸው ሰዎች ከግምት ሊያስገቡ ሊያስተውሉ ሊያደርጉ ይገባል የሚሏቸውን እርሱም የበኩሎን ይፈንጥቁና ቀደም ብለን ወደ አስተዋወቅ ነው ይህ አሁን ያለንበት ሁኔታ የደቀነውን ፈተና ልንኖርበት ከምንፈልገው የህይወት መንገድ ጋር ወደምናዛምድበት ሌላ የውይይታችን ጫፍ እንዘልቃለን።
ትንሽ ፕሮፌሰር ማስን ባለው ለመጨመር አንድም በእውነት በሀገራችን ማድረግ የሚገባን ዋናው ነገር በእጃችን ላይ ያለውን በደንብ መጠቀም መቻል። ለምሳሌ ያክል አሁን ቫይረሱን በሚመለከት ትልቅ ህብረት መኖር አለበት። ህብረተሰቡ በሙሉ የፖለቲካ መሪዎች፣ የኢኮኖሚ፣ የሳይንስ አሁን ትልቅ የመተባበር ስሜት መኖር አለበት። መጀመሪያ በህይወት መኖር አለበት አንድ ሰው ስልጣን ከመያዙ በፊት። ስለዚህ ይሄ አያለው ስለ ምርጫ ገና ስለ ምርጫ ክርክር ለማድረግ ነው። ይሄ በህይወት ላይ ቅድሚያ ለህይወት ነው። ስለዚህ ህዝቡ ይሄንን የህብረት ስሜት ኃላፊነት ያለው ደግሞ የተማሩ ህብረተሰብ የራሱን ፍላጎትና ጥቅም ለጊዜው የቫይረሱ ጉዳይ መስመር ሲይዝ ወደ ጎን አድርጎ የመተባበር ይሄ አንድ ዋናው ነገር ነው። ሁለተኛው በህብረተሰቡ ዘንድ ተደማጭነት ያላቸውን ሰዎች ኦፒኒየን ሊደርስ ቅድም እንዳልነው በሚገባ አስተባብሮ በህብረተሰቡ በግራስሩት ሌቭል አስተዋጽኦ እንዲኖራቸው ማድረግ። ከዛ በተጨማሪ አንዳንድ እየተደረጉ ያሉ ደግሞ ጥሩ ነገሮች አሉ። አምባሳደር ፍጹም እዚህ የአሜሪካን ሀገር ኢኮኖሚስቶችን፣ ሐኪሞችን፣ የሳይንስ ሰዎችን አሰባስበው የምክር ቤት የዚህ የኮቪድ በሽታ አማካሪ ቡድን አቋቁመዋል። እዚህ ብቻ ሳይሆን ከአገር ቤቱም ጋር አገናኝተውታል። አገር ቤት የጤና ጥበቃ የተለያዩ ኮሚቴዎች የሚሰሩ አሉ። ለምሳሌ ዶክተር አዜብ ስለ አእምሮ ጤና የሚመለከት ከኮቪድ ጋር የተያያዘ የሚመሩት ኮሚቴ ያለ፣ ጤና ጥበቃ አለ። ይሄ ውጭ ያለውና የአገር ቤቱ አብረው ነው የሚሰሩት እንጂ አንዱ ለአንዱ እኔ ያውቅልሃለሁ ይህን ተከተል የሚለው አይነት አይደለም። እና ይሄ ጥሩ ምሳሌ ነው እንዲህ ተባብሮ መስራት። ድሮ ፖለቲካና ኮረንቲ በሩቅ ነው ብለን ማለት ሰዎች እንኳን በኮቪድ የተነሳ እንተባበራለን። የግል ኖሮዬን ነው የምኖረው ምን ውስጥ አልገባም ብለን ያለ ነው። አሁን ግን የአገር ጉዳይ ነው። ኮቪድ በሚመለከት ከማንኛውም ጋር ተባብረው የመስራት ይሄ ኢፌክቲቭ ሪሶርስ ዩቲሊዜሽን እና ከዛ ደግሞ በተጨባጭ ሁኔታው እንደ ወረዳው፣ እንደ የአውራጃው፣ እንደ የባህሉ ሁኔታ ይሄ የህብረት ስሜት ከሌለ እና አንዱ በህይወት ስለመኖር እንዴት እንኖራለን ሲል ሌላው በሌላ ካለ በተለይ እንደ ኢትዮጵያ ላለው ከመከላከል ላይ ነው ማተኮር ያለብን እና ይህን ለመከላከል ደግሞ የህብረት ስሜት መኖር አለብን።
መልካም፣ አመሰግናለሁ በድጋሚ። የአእምሮ ጤናውንም አጠቃላይ ከዚህ ኮቪድ-19 ጋር ተያይዘው መታየት ያለባቸውን ሰዎች እንዲረዷቸው የሚፈልጉ ቁም ነገሮችን በስፋት አካፍላችኋል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆን የማይመለከተው ሰው አይኖርም እና ቀደም ብሎ ለህመሙ ስታስረዱ እንደገለጻችሁት ከዚህ አንጻር ኮቪድ-19 ያው ያስጨንቃል፣ ወረርሽኝ ነው፣ ብዙ ጣጣ አምጥቷል፣ ወዴት ይሄን እንደሆነ አናውቅም። እዚህ መሃል ግን ግለሰቦች፣ ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ የምንሰጣቸው የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው የምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሀሳብ የሚያቀርበው አሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአእምሮ ጤና ጋርም ከአስተሳሰብም ጋር በቀጥታ የተያያዘ ነው። እስኪ የየበኩላችሁም ፈንጥቁ። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን? ከሰጠን ልንጠቀምበት የምንችልበት አጋጣሚ ይኖር ይሆን? ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል ይሆን?
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.